ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ህዳር 13 2015 ዓ.ም ዝግጅታችን ጀመረ። በጉራጌ ዞን ወልቂጤ ከተማ አርብ ዕለት ከተደረገ የስራ ማቆም አድማ ጋር በተያያዘ በዛ ያሉ ወጣቶች መታሰራቸውን የከተማ ነዋሪዎች ተናገሩ። ዘርዘር ያለ ዘገባ ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። አበባየው ገበያው የዌብና ማህበራዊ ገጽ ፕሮዲሰራችን ናት። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምፅ ቅንብር አብረውን ይቆያሉ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጠይቃለን። እኛም አብረናችሁ እንቆያለን። የዓለም ዋንጫ ዕለታዊ ዘገባም ሀብታሙ ስዩም እዚህ ስቱዲዮ መጥቶ ያካፍለናል። አብራችሁን ቆዩ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ዋና ዋና የዓለም ዜና አየር ሰዓቱን እንለቃለን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወሌ ነኝ። በጉራጌ ዞን ወልቂጤ ከተማ አርብ ዕለት ከተደረገ የሥራ ማቆም አድማ ጋር በተያያዘ በርካታ ወጣቶች መታሰራቸውን የከተማዋ ነዋሪዎች ተናገሩ። በእስር ላይ የሚገኙ የከተማ ወጣቶች ቁጥር ከ200 እንደሚልቅ አንድ አስተያየት ሰጪ ተናግረዋል። በእስር ላይ የሚገኙና ታስረው የተለቀቁ ወጣቶች ድብደባን ጨምሮ የተለያዩ ኢሰብአዊ ድርጊቶች ተፈጽሞባቸዋል ሲሉ አስተያየት ሰጪዎቹ ጨምረው ገልጸዋል። በዞኑ ካለው የክልልነት ጥያቄ ጋር በተያያዘ በፖሊስ እየተፈለጉ በመሆኑ ከአካባቢ የተሰወሩ ወጣቶች መኖራቸውንም ነዋሪዎቹ ተናግረዋል። በሚባለው ልክ መረጃ የለኝም ያለው የደቡብ ፖሊስ ሁኔታውን እንደሚያጣራ አስታውቋል። አድማጮች፣ ይህን ጉዳይ በአብይ ዘገባው ክፍለ ጊዜ በስፋት እንመለስበታለን። ባለፉት 10 ዓመታት ታይቶ የማይታወቅ የወባ ወረርሽኝ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ውስጥ መከሰቱን የክልሉ ጤና ቢሮ አስታውቋል። ዮናታን ዘብዲዮስ ዝርዝር አለው።
በክልሉ የፕሮግራም ዘርፍ አስተባባሪና የቢሮ ምክትል ኃላፊ አቶ መና መኩሪያ በክልሉ ከ70,000 በላይ ሰው በወረርሽኙ መያዙን ተናግሯል። በኢትዮጵያ ባለፉት 10 ዓመታት ውስጥ በወባ የመያዝ አጋጣሚ ቀንሶ የነበረ ቢሆንም አሁን ባልተለመደ ሁኔታ ስርጭቱ ከአምናው 28% መጨመሩን ኃላፊው ለቪኦኤ በሰጡት ማብራሪያ ተናግሯል።
ከባለፈው ዓመት ተመሳሳይ ወራት ጋር ሲነጻጸር ያው ከፍ ያለበት ሁኔታ ያው በግልጽ ያሳያል እና ሐምሌ ወር አካባቢ 1.2 ሚሊዮን የአልጋ አጎበር ተተክቷል። በ34 ወረዳዎች ማለት ነው። አሁን ቀጣይ ላይ ደግሞ ከዚህ ሳምንት ጀምሮ በ64 ወረዳዎች መተካት ባለባቸው በዛ ልክ የሚተኩ የአልጋ አጎበሮች ይተካሉ።
በደቡብ ኦሞ ዞን በጋሞ በጎፋና በወላይታ ዞኖች ውስጥ ወረርሽኙ በስፋት መሰራጨቱን የገለጹት ኃላፊው የወረርሽኙ ተጋላጭነት ብዙም በማይታይበት ስልጤ ዞን ወረዳዎችም መሰራጨቱን ተናግሯል። ሆኖም እስካሁን በበሽታው ሕይወቱ ያለፈ ሰው እንደሌለም ገልጸዋል። ከመስከረም እስከ ታህሳስና ከመጋቢት እስከ ግንቦት ባሉ ወቅት የወባ ወረርሽኝ እንደሚከሰት ኃላፊው አስታውሰው፣ ነገር ግን ከሐምሌ ጀምሮ ለወባ ወረርሽኝና ለአየር ንብረት ለውጥ የሚሰጠው ትኩረት በመቀነሱና ለመከላከል የሚደረገው ጥረት በመላላቱ ስርጭቱ መጨመሩን ተናግሯል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በምዕራብ ቻድ ባለ ወታደራዊ ይዞታ ላይ ጂሃዲስቶች ዛሬ ማለዳ አድርሰውታል በተባለ ጥቃት 10 ወታደሮች መገደላቸውን የአገሪቱ ፕሬዚዳንታዊ ጽህፈት ቤት አስታውቋል። ጥቃቱ የተፈጸመው ቻድ ከኒጀር፣ ካሜሩን እና ናይጄሪያ ጋር በሚያዋስናት ድንበር አካባቢ ነው ተብሏል። ቦታው ቦኮ ሐራም እና ኢስላሚክ ስቴት በምዕራብ አፍሪካ ግዛት በሚል የሚጠሩት እስላማዊ አክራሪዎች ጥቃት ሲያደርጉበት የከረሙበት ቦታ መሆኑን የኤኤፍፒ ዜና ወኪል ዘገባ አመልክቷል። ሟቾቹ ወታደሮች ወደ ስፍራው ያቀኑት አንድ ስልታዊ ቦታ ላይ እግራቸውን ለመትከል የነበረ ቢሆንም ቦኮ ሐራም ጥቃት አድርሰውባቸዋል ሲሉ የፕሬዚዳንቱ ቃል አቀባይ ብራህ መሐመድ ተናግረዋል። የቻድ ባለስልጣናት ጂሃዲስቶችን ሁሉ ቦኮ ሐራም ይያሉ እንደሚጠሩ የኤፍፒ ዘገባ አመልክቷል። በቻድ ሃይቅ አካባቢ ያለው ሁከት መነሻው በሰሜን ምስራቅ ናይጄሪያ ከ13 ዓመታት በፊት ቦኮ ሐራም ጥቃት ከፍቶ 40 ሺህ ሰዎች ከመቱና 2 ሚሊዮን ሰዎች ከተፈናቀሉበት ጊዜ ጀምሮ ነው። በእንደሮፓን አቆጣጥር 2014 ቦኮ ሐራም በርካታ ደሴቶችን ተቆጣጥሮ እንደ መደበቂያ ይጠቀም የነበረ ቢሆንም ከሁለት ዓመት በፊት ጀምሮ ግን ከቡድኑ ተገንጥሎ የወጣው ኢስላሚክ ስቴት በምዕራብ አፍሪካ ግዛት ደሴቶቹን በመቆጣጠር ላይ ይገኛል። በከፊል በረሃማ የሆነችውን ቻድ ለ30 ዓመታት የገዙት ኢድሪስ ዴቢ ለ38 ዓመት ልጃቸው ሥልጣኑን ባለፈው ዓመት አውርሰዋል። ኡጋንዳ ወደ ምስራቅ ኮንጎ ዲሞክራቲክ ሪፐብሊክ 1000 የሚሆኑ ወታደሮቿን ትልካለች ሲሉ የአገሪቱ ወታደራዊ ቃል አቀባይ ዛሬ አስታውቀዋል። ምስራቅ ኮንጎ ዲሞክራቲክ ሪፐብሊክ በኮንጎ ሰራዊትና ኤም 23 በተባሉት አማጽያን መካከል በሚደረግ ውጊያ እየተናጠ ያለ ቦታ ነው። በዚህ ምክንያት የምስራቅ አፍሪካ ማህበረሰብ የተሰኘውን ስብስብ ሁከቱን ለማስቆም የቀጠናውን የጋራ ጦር ወደ ስፍራው እንዲልክ አስገድዶታል። ኬንያ ከሳምንት በፊት ወደ አካባቢው ጦሯን ልካለች። ኮንጎ ዲሞክራቲክ ሪፐብሊክ ትንሿ ጎረቤቷ የሆነችውን ሩዋንዳ የኤም 23 ጦርን ትረዳለች ብላ በመወንጀሏ በአካባቢው ውጥረት ሰፍኗል። የተባበሩት መንግስታት ድርጅት ባለሙያዎችም ሩዋንዳ አማጽያኑን መደገፏን ደርሰንበታል ብለዋል። ውንጀላውን በማስተባበል በሩዋንዳው የዘር ፍጅት ማግስት በዲሞክራቲክ ሪፐብሊክ ኮንጎ የተመሠረተን አንድ የሁቱ አማጺ ቡድን ትረዳለች ስትል ኪጋሊ ኪንሻሳን መልሳ ትከሳለች። በአብዛኛው በኮንጎ ቱትሲ ሚሊሻ የተዋቀረው ኤም 23 የተሰኘው አማጺ ኃይል በሰሜን ኪቩ ግዛት ሰፊ ቦታዎችን የተቆጣጠረ ሲሆን ጎማ ወደ ተባለችው ሌላዋ የኮንጎ ትልቅ ከተማ እየተጠጋ መሆኑ ተሰምቷል። ማንነታቸው እንዳይገለጽ የፈለጉ ሁለት የኡጋንዳ ወታደራዊ ምንጮች ለኤኤፍፒ ዜና ወኪል እንደተናገሩት ካምፓላ የመረጃ የሕክምና እንዲሁም የአቅርቦት ቡድኗን ቀድማ ወደ ጎማ ልካለች። የኤም 23 አማጺ ቡድን ከአስር ዓመት በፊት ጎማን ለጥቂት ጊዜያት ተቆጣጥሮ የነበረ ሲሆን ወዲያው በመጠቃቱ ግን አፈግፍጎና ተደብቆ ቆይቶ ነበር። ተዋጊዎቼ በስምምነቱ መሠረት ወደ ዋናው የአገሪቱ ጦር አልተቀላቀሉም በሚልና ሌሎች ቅሬታዎች ምክንያት አማጽያኑ ባለፈው ዓመት ተመልሰው ጥቃት መሰንዘር ጀምረዋል። የምስራቅ አፍሪካ ማኅበረሰብ ጦር ኬንያ፣ ብሩንዲ፣ ኡጋንዳ እና ደቡብ ሱዳንን እንደሚያካትት ይጠበቃል። ኢኳቶሪያል ጊኒን ለ43 ዓመታት የገዙት ቴዎዶሮ ኦቢያንግ ጉዬማ ባሶጎ በአገሪቱ የተካሄደውን ፕሬዚዳንታዊ ምርጫ በመምራት ላይ መሆናቸው የተነገረ ነው። በአገር ውስጥ ሚኒስቴር የወጣው የቅድሚያ ውጤት እንደሚያሳየው ኦቢያንግ በመምራት ላይ ይገኛሉ። ኦቢያንግም ለስድስተኛ ጊዜ እንደሚያሸንፉ በጣም እርግጠኛ ናቸው። የ80 ዓመቱ ኦቢያንግ ለ43 ዓመታት የገዙ ሲሆን ይህም ነገሥታትን ሳይጨምር በሕይወት ያሉ ለረጅም ጊዜ ሥልጣን ላይ የቆዩ መሪ አድርጋቸዋል። ምርጫው ባለፈው እሁድ የተካሄደ ሲሆን ኦቢያንግ እስካሁን 44.2 በመቶ ድምፅ ማግኘታቸው ታውቋል። እስካሁን ግማሽ የሚሆኑት የምርጫ ጣቢያዎች ውጤታቸውን ልከዋል። አንድሬስ ኤሶኖ ኦንዶ የተባሉት የሶሻል ዲሞክራሲ ውህደት ፓርቲ ተወካይና በአገሪቱ ያሉ ብቸኛ ተቃዋሚ፣ መንግሥት የሚታገሳቸው ብቸኛ ተቃዋሚ ይሏቸዋል፣ 1.34 በመቶ በማግኘት ከሩቅ ይከተላሉ። ቤና ቬንቹራ ሞንሱይ አሱሙ የተባሉትና የፕሬዚዳንቱ ፓርቲ ታሪካዊ አጋር የሆነው የሶሻል ዲሞክራሲ ቅንጅት ፓርቲ ተወካይ ከተቃዋሚውም ያነሰ ድምፅ 0.35 በመቶ ይዘው በማዝገም ላይ ይገኛሉ። የመጨረሻው ውጤት ቅዳሜ እንደሚነገር ታውቋል። ኦቢያንግ የሚመሩትና የኢኳቶሪያል ጊኒ ዲሞክራቲክ ፓርቲ የተባለው የሥራ ዘመኑን እያገባደደ ባለው ፓርላማ ካሉት 100 መቀመጫዎች ውስጥ 99ን ሲይዝ የሕግ መወሰኛ ምክር ቤቱን 70 ወንበሮች ሙሉ በሙሉ ተቆጣጥሯል። ኦቢያንግ በእንደ አውሮፓውያን አቆጣጠር 1979 ዓ ም አጎታቸው የሆኑትን ፍራንሲስኮ ማኪያስ ጉዬማ ከሥልጣን አስወግደው ነበር በትረ መንግሥቱን የተቆጣጠሩት። አጎታቸውን አስረሽነዋል ይባላሉ። በርካታ መፈንቅለ መንግሥቶችን የተቋቋሙት ኦቢያንግ የነዳጅ ሀብት የታደለችውን አገር አሁንም ለስድስተኛ ጊዜ ለመምራት ዝግጅት ላይ ናቸው። በመጨረሻም አድማጮች፣ ፎርዶ በተባለው የአገሪቱ ኒውክሌር ጣቢያ 60 በመቶ ንጹሕ የሆነ ዩራኒየም በማበልጸግ ላይ መሆኗን ኢራን አስታውቃለች። የአገሪቱ መንግሥታዊ መገናኛ ብዙሃን እንዳሉት ድርጊቱ የተመድ የኒውክሌር ተቆጣጣሪ አካል ላወጣው የአቋም መግለጫ ምላሽ ነው። ለአገሪቱ የኒውክሌር ፕሮግራም ትልቅ ምርታ ነውም ተብሏል። 60 በመቶ ንጹሕ ዩራኒየም ማምረት የኒውክሌር መሳሪያ ለማምረት ከሚያስፈልገው ደረጃ ማለትም 90 በመቶ ንጹሕ ዩራኒየም አንድ ቴክኒካዊ ደረጃ የቀረው ነው መባሉን የአሶሴትድ ፕሬስ ዘገባ አመልክቷል። የኒውክሌር ገዳን የሚከታተሉ ባለሙያዎች እንደሚሉት ኢራን አሁን ያላት በቂ የሆነ የ60% ጥራት ያለው ዩራኒየም በማመልጸጓ ቢያንስ አንድ ኒውክሌር ቦምብ ለመስራት ያስችላታል። ኢራን ቀድሞውንም ናታንዝ በተባለውና በማዕከላዊ ኢራን በሚገኘው የኒውክሌር ማበልጸጊያ ጣቢያዋ 60% ንጹህ ዩራኒየም በማበልጸግ ላይ ነበረች። ፎርዶ የተሰኘው ጣቢያ የሚገኘው ከመዲናዋ ቴህራን 100 ኪሎ ሜትር ርቀት ላይ ነው። አድማጮች፣ ለዛሬ ያዝነው ዜና በዚህ ተጠናቋል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። መልካም ምሽት።
እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ህዳር 13 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ ወይም ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን እናልፋለን። በአብይ ርዕስ ዘገባችን በጉራጌ ዞን ወልቂጤ ከተማ አርብ ዕለት ከተደረገ የስራ ማቆም አድማ ጋር በተያያዘ በዛ ያሉ ወጣቶች መታሰራቸውን የከተማዋ ነዋሪዎች ተናግረዋል። በዞኑ ካለው የክልልነት ጥያቄ ጋር በተያያዘ በፖሊስ እየተፈለጉ በመሆኑ ከአካባቢው የተሰወሩ ወጣቶች መኖራቸውንም ገልጸዋል። በሚባለው ደረጃ ልክ መረጃ የለኝም ያለው የደቡብ ፖሊስ ሁኔታውን እንደሚያጣራ አስታውቋል። አድማጮች፣ ይህንን በተመለከተ በኬኔዲ አባተ የተሰናዳው ዘገባ እየተሰናዳ ነው። እንደደረሰን ይዘን እንመለሳለን። እስከዚያው ግን ወደ ሌላ ዘገባ እንሻገራለን። ኢትዮጵያ በዓለም አቀፍ የአየር ለውጥ ጉባኤ ለደን ልማት የ50 ሚሊዮን ዶላር ድጋፍ አግኝታለች። በግብጽ በተካሄደው 27ኛው የአየር ለውጥ ጉባኤ ኢትዮጵያ ለደን ልማት የሚውል የ50 ሚሊዮን ዶላር ድጋፍ እንዳገኘች ተገልጿል። በጉባኤው የኢትዮጵያ የደን ዘርፍ ቡድን ወክለው የተሳተፉት ዶክተር የተብቱ ሞገስ ለአሜሪካ ድምጽ እንደገለጹት በዚህ ጉባኤ ላይ የአየር ንብረት ለውጥ ኢንቨስትመንት ፈንድ ለኢትዮጵያ የልማት ደን የ50 ሚሊዮን ዶላር ድጋፍ እንደሚሰጥ አስታውቋል። በዚህም ለኢትዮጵያ ትልቅ ውጤት ይዘን መጥተናል ብለዋል ዶክተር ይበትኑ። የኢትዮጵያ የአየር ንብረት የአየር ለውጥ ተደራዳሪዎች ቡድን አባል የሆኑት አቶ ገብሩ ጀንበሬ በበኩላቸው በዚህ ጉባኤ የኪሳራና የጉዳት ፈንድ ለማቋቋም ስምምነት ላይ መደረሱም ትልቅ ውጤት እንደሆነ ገልጸዋል። የገንዘብ ቋቱም መቋቋሙ ድሆች ወይም ደግሞ አቅም የሌላቸው ሀገሮች በአየር ለውጥ የሚያጋጥማቸውን ጉዳት ከበለጸጉ ሀገራት ካሳ የመጠየቅ መብት ይሰጣቸዋል ተብሏልም። ሆኖም የበለጸጉ ሀገሮች የኃይል አጠቃቀም ስርዓታቸውን እንዲቀይሩ የሚቀርበውን ምክረ ሀሳብ ለመተግበር ቁርጠኞች አይመስሉም ብለዋል አቶ ገብሩ። ዘገባው የገብረ ሚካኤል ገብረ መድን ነው። ሙሉን እንደሚከተለው ይዞታል።
የኢትዮጵያን የደን ዘርፍ ቡድን ወክለው ግብጽ ሲካሄድ በሰነበተው 27ኛው የአየር ለውጥ ጉባኤ ላይ የተሳተፉት ዶክተር የተብቱ ሞገስ ኢትዮጵያ ለደን ልማት የሚውል የገንዘብ ድጋፍ ማግኘቷን ገልጿል።
ውጤታማ ነው ወይ ብትለኝ 190 ሀገሮች የሚናገሩበት መድረክ በተወሰነ ደረጃ ተራምዷል ብዬ ነው የማስበው። እኛ ግን እንደ ሀገር እንደ ፎረስትሪ ደግሞ በጣም ትልልቅ ቃል የተገቡልን ነገሮች አሉ። ለምሳሌ ክላይሜት ኢንቨስትመንት ፈንድ የሚባለው ወደ 50 ሚሊዮን ዶላር በቅርቡ እንደሚሰጠን አውጇል። ለኢትዮጵያ በፎረስትሪ ትልቅ ውጤት ሌለን የመጣ ነው ማለት ነው። እንደ ፎረስትሪ ግሩፕ
በዚህ ጉባኤ ላይ የተገኘው ሌላው ውጤት ለታዳጊ ሀገራት ከአየር ለውጥ ጋር ተያይዞ ለሚደርስባቸው ኪሳራና ጉዳት ካሳ የሚሰጥ ፈንድ ወይም የገንዘብ ቋት እንዲቋቋም ስምምነት ላይ መደረሱ እንደሆነ ተገልጿል። የኢትዮጵያ የአየር ለውጥ ተደራዳሪዎች ቡድን አባል የሆኑት አቶ ገብሩ ጀንበሬ ለአሜሪካ ድምፅ እንደተናገሩት ይህ አጀንዳ የሁሉም ታዳጊ ሀገራት ጉዳይ ሆኖ ቀርቧል።
ይህን አጀንዳ አፍሪካን ግሩፕ፣ ሌላው ደግሞ አብዛኛው ሙሉ በሙሉ በማደግ ላይ ያሉ ሀገሮች ሁሉም ደግፈውት እኛም ደግፈ ነው እሱ አዲስ አጀንዳ እንዲቀርብ ሆኖ የገንዘብ ቋት ለብቻው እንዲኖረው ለማድረግ መጨረሻ ላይ ተችሏል። የተወሰኑ ሀገሮችም የተወሰነች ትንሽ መነሻ ገንዘብ ያዋጡበት ሁኔታ ነው ያለው።
የፋይናንስ ቋቱን ለማቋቋም በጉባኤው የተደረሰው ስምምነት ድሆቹ ሀገራት በአየር ለውጥ ምክንያት ለሚደርስባቸው ጉዳት ከበለጸጉት ሀገራት ካሳ የመጠየቅ መብት ይሰጣቸዋል ይላሉ ዶክተር ይተብቱ።
በከብቶች እልቂት፣ በሰብል ውድመት የሚመጣ ኪሳራ ተሰልቶ እንግዲህ ክፍያ እንዲኖር መጠየቅ መብት ይኖርሃል ማለት ነው እንደ ታዳጊ ሀገር። ይሄ አይ ትልቅ ነገር ነው። እስከዛሬ በኤድ በስንዴ ድጋፍ የሚደረገውን ላክ መብት ኖሮ በተለይ ኢንዱስትሪያላይዝድ ካንትሪስ በፈጠሩት ችግር የመጣ እንትን ስለሆነ ይህንን የመታደግ ኃላፊነት አለባችሁ ብለህ እንደ ባለመብት የምጠይቅበት እድል ይሰጣል። ሁለተኛ ከአቅም በላይ ኢንቨስት አድርገህ የሚጠፉብህ እንትኖች ይኖራሉ። መንገድ ብሪጅ ሊሆን ይችላል፣ መንገዶች ሊሆን ይችላሉ፣ የተለያዩ ግድቦች ሊሆን ይችላሉ። ችግር ቢገጥመህ ያንን ለማስጠገን ራሱ ገንዘብ ካደጉ ሀገሮች ከዛ ፈንድ ከሚያዋጡት ፈንድ መጠየቅ መብት ይኖርሃል ማለት ነው። በራሳቸው ትሬዥሪ በራሳቸው አቅም የማይቋቋሙት የሚመልሱት የማይችሉትን የድርቅ፣ የጎርፍ፣ የመሰረተ ልማት ውድመት መልሶ ለማቋቋም አይ ግድ ይሰጣቸዋል ማለት ነው።
በ27ኛው የአየር ለውጥ ጉባኤ የተንጸባረቀው የአብዛኞቹ የዓለም ሀገራት ጥያቄ ደግሞ የዓለም ሙቀት ከ1.5 ዲግሪ ሰልሺየስ በላይ እንዳይሄድ የሚል እንደነበረ አቶ ገብሩ ይገልጻሉ።
በፓሪሱ የዓለም አቀፍ ስምምነት የአየር ንብረት ለውጥ ስምምነት ላይ በተቻለ 1.5 ዲግሪ ሰልሺየስን መድረስ የሚል ስለነበር እሱም ማስጠበቅ አብዛኛው የዓለም ሀገራት ግዴታም ነው እና ይህን በተለይ በመሬት ላይ ያሉ ሀገሮች እድገትን የሚገታ ኃይል በመሆኑ የአየር ንብረት መዋዠቅ እና መለወጥ ሂደት ሁላችንም በብዛት ይሄን 1.5 ዲግሪ ሴልሺየስን ዋና ጎል አላማችን አድርገን ነው የምንጓዘው። ያንን በቋሚነት እንደ አላማ ሲዞ ለድርድር የማይቀርብ መሆኑን በማስጠበቅ መልኩ የመጓዝ ሂደት ነበረው።
የዓለም ሙቀት ከ1.5 ዲግሪ ሴልሺየስ እንዳያልፍ የበለጸጉት ሀገራት የኃይል አጠቃቀም ስርዓታቸውን በመቀየር የካርቦን ልቀትን እንዲቀንሱ በተደጋጋሚ ቢጠየቁም እነዚህ ሀገራት በካይ ያልሆኑ የኃይል ምንጮችን ለመጠቀም የሚያሳዩት ቁርጠኝነት ግን አናሳ መሆኑን አቶ ገብሩ ይገልጻሉ።
በዚህ ሁኔታ ኢነርጂያቸው አብዛኛው አውሮፓ ላይ ችግር አለ። ስለዚህ ወደ ኮል የሚሄዱበት ኒውክሌርም የሚሄዱበት ሁኔታ ነው ያለው። እንግዲህ የዚህ ዓመት ኢንቨንተሪያቸው ነው ውጤቱን የሚያሳየ ገና ነው። እሱ ደግሞ ጊዜ ይወስዳል። እነሱ ግን አሁን እያሉ ያሉት ያለን አቅም ተጠቅመን ሚሽናችንን በቀነሰ መልኩ ነው የምንጓዘው። ምን አንዳንድ አመት ላይ ቢዋዥቅም ሌላው አመት ላይ ማስተካከል ከቻሉ ስለ ኦኬ፣ ግን ያን ያደርጋሉ ብዬ አልገምትም አሁን ካለው ኤነርጂ ክራይሲስ አንጻር።
የዓለም የአየር ለውጥ ጉባኤዎች እስካሁን ድረስ ምድራችንን ከጥፋት የታደጉ ውሳኔዎችን አሳልፈዋል የሚሉት ዶክተር ይተብቱ፣ እንደዛም ሆኖ እስከዚህኛው ጉባኤ ድረስ ያሉትን ጉባኤዎች ብናይ መፍትሄ ከማምጣት አኳያ የሚፈለገውን ያህል ርቀት እንዳልሄዱ ይገልጻሉ።
ያው መሄድ የሚገባውን ያህል ሄደ አይመስለኝም ፐርሰናሊ። ምክንያቱም 27ኛው ነው ዘንድሮ የተካሄደ ስብሰባ። እንግዲህ 27 ስብሰባዎች ላይ ጉባኤዎች ላይ እስካሁን እንኳን የመጨረሻው ነው የሚባለውን የ1.5 ዲግሪ ያስገኛል የተባለውን መስማማት አልቻልንም ማለት ነው። ባይደረግስ ውይይቱ ብትለኝ የባሰ አደጋ ይኖር ነበር ነው። በመካሄዱ ግን በተወሰነ ደረጃ እንደ ኪዮቶ እንደ ፓሪስ አይነቶቹ ስለመጡ በበጎ የሚታይ ነገር ነው ብዬ ነው ማለት።
ኢትዮጵያ በ27ኛው የአየር ለውጥ ጉባኤ መድረክ ላይ በዘርፉ ያላትን ልምድ እንዳካፈለች ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ስርጭታችንን ነው። ቀደም ሲል በአብይ ርዕስ እንደምናቀርበው በመግቢያው ላይ ያስተዋወቅኩትን ዘገባ አሁን ተከትሎ እናሰማችኋለን። በጉራጌ ዞን ወልቂጤ ከተማ አርብ ዕለት ከተደረገ የስራ ማቆም አድማ ጋር በተያያዘ በዛ ያሉ ወጣቶች መታሰራቸውን የከተማው ነዋሪዎች ለአሜሪካ ድምጽ ተናግረዋል። በእስር ላይ የሚገኙ የከተማው ነዋሪዎች ቁጥር ከ200 እንደሚበልጥ አንድ አስተያየት ሰጪ ገልጿል። በእስር ላይ የሚገኙና ታስረው የተለቀቁ ወጣቶች ድብደባን ጨምሮ የተለያዩ ኢሰብአዊ ድርጊቶች እንደተፈጸመባቸውም አስተያየት ሰጪዎቹ አብራርተዋል። በዞኑ ካለው የክልልነት ጥያቄ ጋር በተያያዘ በፖሊስ እየተፈለጉ በመሆኑ ከአካባቢው የተሰወሩ ወጣቶች መኖራቸውንም ገልጸዋል። በሚባለው ልክ መረጃ የለኝም ያለው የደቡብ ፖሊስ ሁኔታውን እንደሚያጣራም ገልጾልናል። ዘገባው የኬኔዲ አባተ ነው፣ እንደሚከተለው ያሰማናል።
በደቡብ ክልል የጉራጌ ዞን ዋና ከተማ በሆነችው ወልቂጤ ከክልልነት ጥያቄ ጋር በተያያዘ ባለፈው አርብ ለ3ኛ ጊዜ የሥራ ማቆምና ከቤት ያለመውጣት አድማ እየተደረገ በነበረበት ወቅት አድማውን ለማስቆም ፖሊስ በወሰደው እርምጃ በርካታ ወጣቶች በቁጥጥር ስር መዋላቸውን አስተያየታቸውን የሰጡን የከተማዋ ነዋሪዎች ተናግረዋል። አስተያየታቸውን ከሰጡን መካከል አድማው በተጀመረበት ቀን አርብ ህዳር 9 2015 ዓ.ም ተመረተ ታስሮ ትናንት ምሽት ላይ መለቀቁን የተናገረና ለደህንነቱ እንደሚሰጋ ገልጾ ማንነቱ እንዳይጠቀስ የጠየቀ አንድ ወጣት የታሰረበትን ሁኔታና ተፈጸመብኝ ያለውን የመብት ጥሰት ያስረዳል።
አርብ ጧት ወደ መስጊድ እንዲያዙ 5 ሰዓት አካባቢ የዛን ቀን 5 ሰዓት አካባቢ ነው ያዙን። በቃ ማንም ሳይገባ ነበር እኛ የገባነው። ምንም ነገር ስናረጋ አይደለም ያገኙን። ዋናው ነው ራሱ ነው ያዘን እንደኛ ማለት። ከዛ ሲወስዱን ከዚህ ምንም እኛ የት ናችሁ ትሄዱሃሉን ለምን ድንጋይ ምናምን ነገር እሳት የተከታተለው ለምን አላጠፋችሁም ሲሉን እኛ ከዚህ ባልወጣም ስለዚህ ቢያቃጠለው ሰት እንዴት ነው እኛ መናጠፋው እኛ እናጠፋው እኛ ወደ መስጊድ ይህን ሰላማዊ ሰር ሰዎች ነን ስንላቸው አይ በቃ እናንተ እንፈልጋቸዋለን ኑ ብለው መኪና ላይ ይዘውን ይሄዱ። ከዛ እኛ ሀገር ሰላም ነው ብለን ወደ ውስጥ እንገባ በአይሪሽ አደረሱበት። ከዛ እንደገባን ልብሳቸው አውልቋሉን ጫማችን አወለቅን። ከዛ ተኙ አሉን አዋራው ላይ። ከዛ አዋራው ላይ ተንከባለሉ አሉን። እየተንከባለልን እንትን እየቆጠሩ 150 እያሉ እየቆጠሩ አንከባለሉን አዋራው ላይ። ከዛ አዋራ ላይ ካንከባለሉን በኋላ አስተኝታት እያንዳንዳቸው ሁላቸውም ተራ በተራ መጥቷቸው አሉ በጎማ ራቆታችን ልብሳችን አውልቀን ማለት ነው። ከዛ ተራ በተራ እየመጡ 30 ሚሆን 40 ሚሆን እየመጡ ተራ በተራ በቃ ያገኙ ዱላ ይመቱናል። ጭንቅላት ነው ፊት ነው አይሉም በጣም የሌለ መጨረሻ በቃ ራሳችን እስከምንጠላ ድረስ አሰቃይቶናል።
አንተ ምን ደርሶብሃል ለምሳሌ?
እኛ ለምሳሌ ይሄ እግሪ በድንጋይ ላይ አርግቶ ዘርጋ ብሎ በጫማቸው እንደ ሩጡ እንዳያመልጠን ብሎ በጣም አሽተውኛል እግሪ እና ጀርባዬን በጎማ በጣም ነው ምት በቃ ራቆታችን እስከ ከስምንት ሰዓት ጀምሮ እስከ ምሽት 6 ሰዓት ድረስ ጠጠር ድንጋይ የተደፋ ድንጋይ ላይ ነው ያስቀመጡ። እግራችሁ ዘርጋችሁ ዘርግታችሁ ብለው እንደዚህ ፊታችንም ካዞረን ይመቱናል፣ ከተናገርንም ይመቱናል። ከቂጢን ማመመኝ እንዲህ ልንቀሳቀስን ካልክ ይመቷል። በቃ ምንም ነገር ነፃነት የለም። ጀርባዬ በጣም እንቆስሏል እና አንድ እግሬን በጣም አሞኛል። ሁለቱ ህክምና የሆነ ውጌሻ አሽቶኛል። አሁን ራሱ እየመጣ ነው እዛው ቤቱኝ ነው እየታሸው ያለ።
እርሱን ጨምሮ በእስር ላይ የነበሩ ከፊል ወጣቶች ትናንት መለቀቃቸውንና አብዛኛው ግን እዚያው እስር ቤት መሆናቸውንም ተናግሯል።
እኛ ላይ እንደውም ዝም ብለው ነው በቃ መጨረሻ እኛ ላይ እንደውም አንድ ቀን ነው ቃላችን የተቀበሉን። ከዛ በኋላ ግን ለሌሎች ደጋግሞ ደጋ አሁን ያልወጡት ደጋግሞ ደጋ ማወጧቸው ቃላቸው ማን ሊቀበሏቸው። ከዛ ትላንትና ለሌሎቹ እንድታስተምሩ ነው የተመታችሁት እንድትነግሯችሁ ብለን ነው ዛሬ የምንለቃችሁ ምናምናሉ። ማታ 50 የሚሆኑ ልጆች ነው የተለቀቅ ነው። እኛ ክፍል 63 ምናምን አካባቢ ለምን 53 አካባቢ ልጆች አሉ እየቀሩ ማለት ነው። ሌሎች ደግሞ እኛ ስንወጣ ሲያስወጧቸው የሀገር ልጆች አይቻሉ ሌላ ቦታ ያስፈሯቸው ማለት ነው።
ለደህንነታቸው በመስጋት ማንነታቸው እንዳይጠቀስና ድምጻቸው እንዲቀየርላቸው የጠየቁ አንዲት እናት ደግሞ ልጃቸው የፖሊስን ክትትል በመሸሽ ከወልቂጤ ከተማ መሸሹንና በአሁን ወቅት ያለበትን እንኳን እንደማያውቁ አብራርተዋል። ልጃቸው በፖሊስ የሚፈለግበት ምክንያት ምን እንደሆነ ላነሳንላቸው ጥያቄ ደግሞ ተከታዩን ምላሽ ሰጥተዋል። ምን ያክል ጊዜ ሆነዋል ልጆት አሁን ከተሰወረ ከጠፋ ከአካባቢው?
ያለፈ ቅዳሜ ሳምንት ነው ክልል እንደሆነ እነሱ ብቻ ሳይሆኑ ታርቅ ተሉ በሙሉ ነው የክልል ጥያቄ የሚጠይቁት። ራሴ ላስተዳደር ህገ መንግስቱ ይደግፈኛል። ስለዚህ ህገ መንግስቱ ስለሚደግፈን ራሳችን እናስተዳደር ነው ያለው
ለት ጀምሮ በቁጥጥር ስር የዋሉ ወጣቶች ቁጥር 250 እንደሚደርስ የተናገሩ ሌላ አስተያየት ሰጭ አብዛኛው አሁንም ያለ ፍርድ በእስር ላይ መሆናቸውንና ለጉዳት እየተዳረጉ መሆኑንም አብራርተዋል።
የስራ ማቆም አድማ ነበር። ከዛ ልጆቹ ባጃጅ መንቀሳቀስ የለበትም በሚል ተጠቀመው አስተገባ። ልጆቹ ተመቱ። እናቶ ሌላው ማህበረሰብ ደግሞ ለምን ይመታሉ? ምን አጠፉ በሚል ጥያቄ ተነሳ። ከዛ በዛው በቃ ወደ ሌላ ጫብ እንዲገባ ያደረጉት ተራፋቶ ናቸው። ተካላፍሽ ናቸው። ቤት ተቃጥሏል። በአፍለካስቲስ መስጊድ እየገባ ያለ አጋጣሚ ሆኖ አርብ ቀን ነበር። ለመስጊድ እየገባቸው ነው። አጠቃላይ አብዛኛውም ከተሰርቱም ውስጥ አሉ። ከመስጊድ ውስጥ ሁላ ያስገባቸዋሉ። ከየቤታቸው መስጊድ አካባቢ ያሉ ከየቤታቸው ማርክ ነው ወስደዋቸዋሉ። 250 አካባቢ ናቸው። እዛ ትላንትና ለመግባት ሞክሬ ነበር። እዛ ገብቼ ነበር ነኝ። የተደበደቡ ልጆች በጣም በብዛት ነው ያሉት። ያናግሩን ያልቻሉ የወጡም ልጆች የተወሰኑ ልጆች ማስተማሪያ እንደሚቀሩ የተለቀቁ ልጆች አሉ። ለምን እንደው ሊወጡ ያልቻሉት ሁሉ እንደሌሉ አነጋገርናቸው። በጣም ጉዳት እንዳለባቸውና መንቀሳቀስ እንደማይችሉ ነግረውናል። ያው እኛም ለመግባት ምግብን ለማስቀባት ፈቃደኛ አይደሉም።
ከአድማው ጋር በተያያዘ እስራት የተፈጸመው በደቡብ ክልል ልዩ ኃይል መሆኑን አስተያየት ሰጪዎች የተናገሩ ሲሆን እስራቱ የተፈጸመበትን ምክንያትና ታሳሪዎቹ በእስር ላይ በሚገኙበት ስፍራ እየተፈጸመ ነው የተባለውን ኢሰብአዊ አያያዝ በተመለከተ አስተያየታቸውን የጠየቅናቸው የክልሉ ፖሊስ ኮሚሽነር አለማየሁ ማሞ ተከታዩን አጭር ምላሽ ሰጥተዋል።
እኛ በዚህ ልክ መረጃ የለንም። በዚህ ልክ ደግሞ በደንደርሶ ብናል የሚል አብስቶ ያቀረበ አካልም የለም። በእናንተ በኩልም እንደዚህ አይነት ችግር አለ የሚል ነገር ቢነሳ ምንድን ነው የሚለው ነገር እዚያ ያለውን እናጣራለን ምን እንደሆነ። እስካሁን ድረስ ለእኛ ይሄ ችግር አለ እንደዚህ አይነት ነገር አለ የሚል ነገር የደረሰ ነገር የለም። አንተ ከሚታነሰው ነገር ተነስተን ምን አለ የሚለው ነገር እናጣራለን።
የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ስለ ጉዳዩ ለመጠየቅ በእጅ ስልካቸው ላይ በደወልንላቸው ወቅት በስብሰባ ላይ መሆናቸውን ገልጸው ቆይተን እንድንደውልላቸው ቢነግሩንም ከዚያ በኋላ ስልካቸው ሊሰራልን ባለመቻሉ አስተያየታቸውን ማካተት አልቻልንም። የጉራጌ ዞን የመንግስት ኃላፊዎችን ለማግኘት ያደረግነው ጥረትም ሊሳካልን አልቻለም። ነባሩን የደቡብ ክልል በመበተን ተቀራራቢ ባህልና ማንነት ያላቸውን አጎራባች ዞኖችና ወረዳዎች በክላስተር በማሰባሰብ በተለያየ ክልል ለማደራጀት በሚደረገው እንቅስቃሴ የጉራጌ ዞን ከሃዲያ ከስልጤ ከከንባታ ጠንባሮ ከሃላባ ዞኖችና ከየም ልዩ ወረዳ ጋር በክላስተር ተደራጅቶ ክልል እንዲሆን የሚል ምክረ ሐሳብ ቀርቦ እንደነበር ይታወሳል። ይሁንና አራቱ ዞኖችና አንዱ ልዩ ወረዳ ሐሳቡን ቢቀበሉም የጉራጌ ዞን ምክር ቤት ባለፈው ነሐሴ ወር ባካሄደው አስቸኳይ ስብሰባ ይህን የክላስተር አደረጃጀት በአብላጫ ድምጽ ውድቅ አድርጓል። ይህን ተከትሎ የምክር ቤቱ ውሳኔ ተቀባይነት አግኝቶ ህዝበ ውሳኔ ይደረግ የሚል ጥያቄ በተለያየ መልኩ ሲነሳ የቆየ ሲሆን በወልቂጤ ከተማ የአርብለቱን ጨምሮ ለሶስት የተለያዩ ጊዜያት የሥራ ማቆምና ከቤት ያለመውጣት አድማ ተደርጓል። የጉራጌ ዞን ምክር ቤት የክላስተር አደረጃጀትን አልቀበልም ቢልም በዞኑ የሚገኙ አንዳንድ የወረዳና የከተማ አስተዳደር ምክር ቤቶች በበኩላቸው ጉባኤዎችን በማድረግ ክላስተሩን የሚደግፉ ውሳኔ ማስተላለፋቸው የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ማክሰኞ ምሽት ዝግጅታችን ነው። አሁን ከምሽቱ የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ29 ከ38 ሰከንድ ይላል። 3 ሰዓት ተኩል ማለት ነው። ሁለተኛው አጋማሽ ላይ እንገኛለን። የዓለም ዋንጫ እየታየ በመሆኑ ልክ እንደ ትላንቱ ሁሉ ዛሬም እዚህ ስቱዲዮ ሀብታሙ ስዩምን ጋብዘናል። ወደ የዓለም ዋንጫ ዝግጅታችን ነው የምናልፈው። ሀብታሙ ስዩም በድጋሚ እንኳን ደህና መጣ።
እንኳን ደህና ቆያችሁ ሲሆን ዛሬ እንግዲህ የኳታሩ የዓለም ዋንጫ ቀጥሎ ውሏል። በዚህ ውድድር ላይ የተገኙ አዳዲስ ጉዳዮችና ውጤቶችን ለአድማጭና ለተመልካቾቻችን እናጋራ ማለት ነው እንደተለመደው።
ስለዚህ ማይክሮፎኑን ወይም ያየር ሰዓቱን ለሀብታሙ ስዩም ለቃለሁ። ግን እዚሁ ነኝ፣ የትም አልሄድም።
አመሰግናለሁ ሲሆን በዛሬው የኳታር ዓለም ዋንጫ ውሎ አስገራሚ ውጤቶች ተመዝግበዋል። ቀዳሚው መነጋገሪያ የነበረው ደግሞ አርጀንቲናና ሳውዲ አረቢያ ያደረጉት ጨዋታ ነበረ። በዚህ ጨዋታ ታሸንፋለች በሚል ከፍተኛ ግምት ተሰጥቷት የነበረችው አርጀንቲና ነበረች። ነገር ግን 2-1 በሆነ ውጤት መሸነፏ ብዙሃንን አስገርሟል። በዚህ ጨዋታ የማሸነፍ እድሏ ከ10% በታች እንደሆነ ሲነገርላት የነበረችው ሳውዲ አረቢያ በአስገራሚ ብቃት አርጀንቲናን ድል አድርጋለች። ሳልህ አልሽሪ በ48ኛው ደቂቃ፣ ሳሊም አልድዋስሪ በ53ኛው ደቂቃ ለሳውዲ አረቢያ ጎል ሲያስቆጥሩ አርጀንቲናን በባዶ ከመሸነፍ ያዳናትን ጎል ያስቆጠረው ሊዮኔል ሜሲ ነበረ በ10ኛው ደቂቃ ላይ በተሰጠ የፍጹም ቅጣት ምት። ከዓለም 51ኛ ደረጃ ላይ የምትገኘው ሳውዲ አረቢያ ብዙም ማሸነፍ ክብረ ወሰን የሌላት ሀገር ናት። በአንጻሩ አርጀንቲና ደግሞ በፊፋ ሰንጠረዥ 3ኛ ደረጃ ላይ የምትገኝ ገናና ሀገርም ነበረች። በዓለም ዋንጫ ታሪክ አስገራሚ ውጤቶች መካከል አንዱ ተደርጎ እየተጠቀሰ ይገኛል። የዛሬው ውጤት በ1990 ዓመተ ምህረት በዲያጎ ማራዶና የተመራው የአርጀንቲና ብሔራዊ ቡድን በካሜሮን ቡድን 1-0 የተሸነፈበትን ታሪካዊ ክስተት ያስታወሰ ሆኗል የዛሬው ውጤት። ከጨዋታው በኋላ አስተያየታቸውን የሰጡት የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ዛሬ አሳዛኝ ቀን ነው፣ ሁሌም እንደምንናገረው ግን ቀና ብለን ወደፊት እንጓዛለን ብለዋል። በአንጻሩ የሳውዲ ብሔራዊ ቡድን አሰልጣኝ ሃርቪ ሬናልድ በበኩላቸው ለሳውዲ እግር ኳስ ታሪክ ሰርተናል፣ ይሄ ድል ለዘላለምም ይቆያል ብለዋል። ከዚህ ቀጥሎ እንግዲህ የተለያዩ ሌሎች ተጫዋታዎችም ሲከናወኑ ነበር። አመሻሹን ዴንማርክና ቱኒዚያ እንዲሁም ደግሞ ሜክሲኮና ፖላንድ በተመሳሳይ 0-0 ወጥተዋል። በነገራችን ላይ ትናንት ከስርጭታችን በኋላ የተደረጉ ጨዋታዎች ነበሩ። የመጀመሪያው ጨዋታ ዩናይትድ ስቴትስ እና ዌልስ ነበር ያደረጉት ጨዋታ። በዚህ ውድድር ላይ ወይም በዚህ ጨዋታ ላይ ቲሞቲ ውሃ በ36ኛው ደቂቃ ባስቆጠረው ጎል ዩናይትድ ስቴትስ የመሪነት እድሉን አግኝታ ነበረ። ይሁንና ከረፍት መልስ የበረታችው ዌልስ በጋርዝ ቤልስ አማካኝነት በ82ኛው ደቂቃ አቻ የሚያደርጋትን ጎል አስቆጥራለች። በነገራችን ላይ ለዩናይትድ ስቴትስ ጎል ያስቆጠረው ቲሞቲ ዊሃ የእውቁ የላይቤሪያ እግር ኳስ ተጫዋች፣ የፊፋ የወርቅ ኳስ አሸናፊ፣ የአሁኑ የላይቤሪያ ፕሬዚደንት ጆርጅ ዊሃ ልጅ እንደሆነ ተሰምቷል። ሲሆን የዛሬ የስፖርት መረጃችንን ከማጠናቀቃችን በፊት በነገ ዕለት የሚደረጉ ጨዋታዎችን ለአድማጮችና ለተመልካቾች እናስታውሳቸው። ነገ ሌላኛዋ የአፍሪካ ወኪል ሞሮኮ ከክሮሽያ ትገጥማለች። ጀርመን ከጃፓን፣ ስፔን ከኮስታሪካ፣ ቤልጅየም ከካናዳ የሚያደርጉት ጨዋታ ይጠበቃል። ከጥቂት ደቂቃዎች በፊት ደግሞ ሌላኛዋ የአውሮፓ ሀገር ፈረንሳይና አውስትራሊያ ጨዋታቸውን ጀምረዋል። እንግዲህ በዚህ ሁኔታ እየተከታተልን አዳዲስ የዓለም ዋንጫ መረጃዎችን እናገራችኋለን ማለት ነው። አመሰግናለሁ ሲሆን
ሀብታም እናመሰግናለን። እንግዲህ ከጨዋታዎቹና መረጃዎቹን ከማካፈል በተጨማሪም እንደው ምን ይመስላሉ ጨዋታዎቹ፣ በሚጠበቀው ሁኔታስ ነው እየሄደ ያለው፣ ቴክኒኮቹስ ምን ይመስላሉ የሚለውን እርግጠኛ ነኝ ባለሙያ ይዘህ መጥተህ እንደምታካፍለን ወይም ደግሞ እንደሱ መሰል ትንታኔዎችን አንተ እንደምትሰጠን ነገም ከነገ ወዲያም ተመልሰን እንጋብዛሃለን።
መልካም
የተከበራችሁ አድማጮች እንግዲህ ሀብታሙ ስዩምን እናመሰግናለን። አሁን ደግሞ ወደ መደበኛ ሳምንታዊ ዝግጅቶቻችንን ነው የምናልፈው። አሁን ደግሞ ከአፍሪካ ወደ ተጠናቀሩ ዘገባዎችን እናልፋለን። ወደ ተከታዩ ዘገባችን ስናልፍ ምስራቅ አፍሪካ ማህበረሰብ የዴሞክራቲክ ሪፐብሊክ ኮንጎና በአማጽያን ቡድኖች መካከል በኬንያ ዋና ከተማ ናይሮቢ ሊካሄድ ታቅዶ የነበረውን የሶስተኛ ዙር የሰላም ድርድር ሁኔታዎች በወጉ አልተያያዙም በሚል ለሌላ ጊዜ አስተላልፎታል። በሌላ በኩል 7 ሀገሮች ያሉበት ቡድን ንግግር በብሩንዲ፣ በዴሞክራቲክ ኮንጎ ሪፐብሊክና በሩዋንዳ ፕሬዚዳንቶች መካከል በአንጎላ እየተካሄደ ካለው የሰላም ድርድር ትይዩ በመካሄድ ላይ ነው። ዲሞክራቲክ ኮንጎ ሪፐብሊክ ውስጥ የሚንቀሳቀሰውን አማጺ ቡድን ኤም 23 ተደግፋለች ስትል ኪንሻሳ ከኪጋሊን ተወነጅላለች። ሩዋንዳ በበኩሏ ደግሞ አላደረኩም ስትል ውንጀላውን በማስተባበል ላይ ትገኛለች። መሐመድ ዩሱፍ ናይሮቢ ከሚገኘው የአሜሪካ ድምጽ የአፍሪካ ዜና ማዕከል ያጠናቀረው ዘገባ ነው። አሉላ ከበደ እንደሚከተለው ያቀርበዋል።
በሀገራቸውና በአካባቢው ጸጥታ ጉዳይ ለመነጋገር የዲሞክራቲክ ኮንጎ ሪፐብሊክ ፕሬዚዳንት ፌሊክስ ቲሺሴኬዲ ከኬንያዎቻቸው ዊሊያም ሩቶ ጋር ትላንት ሰኞ ኪንሳሻ ላይ ተገናኝተዋል። ሁለቱ መሪዎች ተገናኝተው የተነጋገሩት ኬንያ በአካባቢው የሚንቀሳቀሱትን አማጽያን ትጥቅ ለማስፈታት የተሰማራው የምስራቅ አፍሪካውን ንዑስ አህጉራዊ ኃይል አካል የሆኑ ቁጥራቸው 900 የሚደርሱ ወታደሮቿን ወደ ኮንጎ ከላከች በኋላ ነው። ሩቶ አገራቸውና የምስራቅ አፍሪካው ማህበረሰብ ክልላዊ ቡድን በኮንጎ ሰላም ይመጣና የተረጋጋች ሀገርም መገንባት ይቻላል ዘንድ ለመርዳት ያላቸውን ቁርጠኝነት አረጋግጠውላቸዋል።
በምስራቅ አፍሪካ ማህበረሰብ ክቡር ፕሬዝደንቱን የዲሞክራቲክ ኮንጎ ሪፐብሊክን መንግስትና ህዝብ በመደገፍ በዚች ሀገር ሰላም እንዲሰፍን አስፈልጋዩን ሁሉ ለማድረግ በቁርጠኝነት ቆመናል። በጋራም ይሁን በተናጥል ያካባቢያችን ሰላም መረጋጋት የሁላችንም ጉዳይ ነው።
በምስራቃዊ ኮንጎ በተካሄደው የአመጽ እንቅስቃሴ ሳቢያ በሁለቱ ጎረቤት ሀገሮች መካከል ለወራት ከዘለቀው ውጥረት በኋላ ፕሬዝዳንት ቲሺሴኬዲ ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ይገናኛሉ ተብሎ በሚጠበቅበት በአንጎላ ዋና ከተማ ሉዋንዳ የሚካሄድ የሰላም ንግግር እቅድ ተይዟል። ኪንሻሳ ከኮንጎ ዲሞክራሲያዊ ሪፐብሊክ ኃይሎች ጋር ውጊያ የገጠመውን አማጺ ቡድን ኤም23ን ተደግፋለች ስትል ሩዋንዳን በተደጋጋሚ ብትከስም ኪጋሊ ግን ውንጀላውን ታስተባብላለች። በሌላ በኩል በትላንትናው ዕለት ናይሮቢ ላይ ሊካሄድ ታቅዶ የነበረው የኮንጎ መንግስትና የአማጺ ቡድኖች ድርድር ለሌላ ጊዜ ተላልፏል። ብሌዝ ካሬጌ በምስራቅ ኮንጎ የሚገኙ ገለልተኛ የፖለቲካ ተንታኝና የአካባቢው ጸጥታ ጉዳዮች ተከታታይ ናቸው። በኪንሻሳና በኪጋሊ መካከል የሚደረግ ውይይት መሳካት በምስራቃዊ ኮንጎ ያለው ውጥረት እንዲረግብም ያግዛል ይላሉ።
በሉዋንዳ ለሚደረጉት ንግግሮች ተገቢውን ትኩረት ሊሰጡ ይገባል። ፕሬዚደንቱም በአገር ውስጥ ያለውን የኮንጎ ዜጋ ማሳተፉን መቀጠል አለባቸው። በሁሉም የአገሪቱ ህዝብ መሃል የሰላም ድርድር እንዲጀመር ማድረግ አለባቸው። ኮንጎውያን የሚፈልጉትን እናውቃለን። የኮንጎውያን ችግር በውጭ ኃይሎች ሳይሆን በኮንጎውያን በራሳቸውና በአገር ውስጥ መሪዎቻቸው ነው መፈታት ያለበት።
ከቅርብ ሳምንታት ወዲህ ያገረሸው ኤም 23 የሚያካሄደው ውጊያ የምስራቃዊ ኮንጎን ሰላም አደጋ ላይ ከመጣሉን ባሻገር በሺዎች የተቆጠሩ ነዋሪዎች ከቀያቸው አፈናቅሏል። በሰሜን ኪቡ የሚካሄደው ጦርነት የጎሳ ይዘትም አለው። ኤም 23 በዋናነት ቱትሲዎችን ያቀፈ ሲሆን የኮንጎ መንግስት ቤተሰቦቻቸውን በሁቶች ከሚመሩ ሌሎች አማጺ ቡድኖች የሚያደርሱት ጥቃት መከላከል አልቻለም ሲሉ ይከሳሉ። ቡድኑ ሌሎች አማጺ ኃይሎችና የኮንጎ ጦር እያደረሱ ነው ካለው ጥቃት ደህንነታቸው እስኪረጋገጥ ድረስም በውጊያው እቀጥላለሁ ብሏል። ጆኤል ባራካ በኮንጎ የጥናትና ምርምር ተቋም ፖል የግጭት አፈታት ጉዳዮች አዋቂ ናቸው። ፕሬዚዳንቱ እስካሁን ሲያራምዱ የቆዩት ፖሊሲ በሀገሪቱ ውስጥ ከሚገኙ አማጺ ቡድኖች ጋር ምንም አይነት ድርድር አለማድረግ ነው ይላሉ።
በርካታ አገሮች ውይይቶቹ ሲካሄዱ ማየት ይሻሉ። ከኮንጎ ጋር የተያያዘ ጥቅም አላቸው፣ ኩባንያዎች አሏቸው። እናም ግጭቶች ቀጥለው ማየት አይፈልጉም። በፕሬዝደንቱ በኩል ሲታይ ደግሞ ከፊታቸው መጪው ምርጫ አለ። እናም የገቡትን ቃል መጠበቅ ይሻሉ። ከአማጽያኑ ጋር ከተነጋገሩም በህዝቡም ዘንድ ያላቸውን ተቀባይነትና አመኔታ እንዳያጡ ስጋት አላቸው።
የምስራቅ አፍሪካው ቀጠናዊ ቡድን በሺዎች የሚቆጠሩ ወታደሮችን ወደ ኮንጎ በመላክ በዚያች ሀገር ሰላም ለማስፈንና ለማረጋገጥም ተስማምተዋል። የኮንጎ የሲቪል ማህበረሰብ አንቂ ጆሴፍ አፖሎ ታዲያ የአካባቢው ማህበረሰቦች በዓለም አቀፉ ማህበረሰብ ላይ የነበራቸውን እምነት አጥተዋል፣ እናም ከታጠቁ ቡድኖች ጥቃት ሊታደጋቸው የሚችለው የኮንጎ ጦር ሰራዊት ብቻ ነው ብለው ያምናሉ ይላሉ።
ራያ ሲሲ ቱናቾኪታካ ኒ አማኒ ረጄ ማሻሪክ ሞኮንጎ ና አማኒ ሂዮ ኢታረጄ።
እኛ ሰላማዊ ዜጎች በምስራቃዊ የዲሞክራቲክ ኮንጎ ሪፐብሊክ ሰላም እንዲሰፍን እንሻለን። ይህም ሰላም በኮንጎ ጦር አማጭነት እንዲሳካ ነው ፍላጎታችን። የኮንጎ ህዝብ በአሁኑ ወቅት ብዙ ወዳጆች እንደሌሉት ነው የሚሰማው። በርካታ አገሮች ከእርሱ ጋር አይደሉም። የተባበሩት መንግስታት ድርጅትም እርሱን የሚቃረን እቅድ ነድፈዋል። ስለዚህ የሚበልጠው እምነቱ በአገሩ ሰራዊት ላይ ነው። ለዚህም ነው የሚሰሙት ድምጾች እየበዙ ያሉት። አብዛኞቹም ለውጥ ያመጣሉ ብለው ስለማያምኑ የሰላም ድርድሩን ይቃወማሉ።
ከቅርብ ወራት በፊት የተባበሩት መንግስታት ድርጅት ሰላም አስከባሪ ወታደሮችና በዚያች ሀገር የተሰማሩ ሌሎች ኃይሎች በኮንጎ ሰላማዊ ዜጎችን ከሚደርስባቸው ጥቃት መታደግ ያለመቻላቸውን በመቃወም ህዝባዊ ትዕይንቶች ሊካሄዱ ታቅደው ነበር። በሌላ በኩል ባለፈው ሳምንት ዲሞክራቲክ ኮንጎንና ሩዋንዳን የጎበኙት የቀድሞ የኬንያ ፕሬዝዳንት ሁሩ ኬንያታ የሰላም ሂደቱን ለማገዝ በምታደርገው ጥረት ሩዋንዳ ያላትን ተጽዕኖ ተጠቅማ ከአማጺው ኤም 23 ቡድን ጋር ለመነጋገር ቃል እንደገባችላቸው ተናግረዋል።
ወደ ተከታዩ ዘገባችን ስናልፍ ደግሞ ወደ ታንዛኒያ ነው የምንወስዳችሁ። በታንዛኒያ የውሃ እጥረት መከሰቱንና ዳሬ ሰላም ውስጥ ዋነኛ የውሃ ምንጭ የሆነው ሩቭ ወንዝ እየቀነሰ በመምጣቱ ነዋሪዎች በውሃ የራሽን ኮታ ውስጥ እንደገባች ከገባች አንድ ወር እንደሆናት በዛ ያሉ ዘጋቢዎቻችን አድርሰውናል። ቻርልስ ኮምቤ ነው ከዳሬ ሰላም ዘገባውን ያደረሰን። ደረጀ ደስታ እንደሚከተለው ያቀርበዋል።
የ39 ዓመቷ የዳሬ ሰላም ነዋሪ ሀሊማ ኦትማን ለዕለት ፍጆታዋ ውሃ የምትገዛው ከግል የውሃ ጉድጓድ ነው። ከአንድ ወር በላይ እንደ ኦትማን ያሉ ነዋሪዎች በከተማው ባለው የውሃ እጥረት የተነሳ የሚያስፈልጋቸውን ውሃ ከነጋዴዎች ለመግዛት ተገደዋል።
ከዚህ በፊት አንድ ጋሎን በ500 ሽልንግ እንገዛ ነበር። አሁን ግን ከ1500 እስከ 2000 ገብቷል። ዝቅተኛ ገቢ ላለን ለኛ ለዜጎች ያ ሁሉ ብዙ ገንዘብ ነው። ቤተሰብ አለኝ፣ ስለዚህ ስንት ጋሎን ነው መግዛት ያለብኝ? የሚያስወጣን ብዙ በመሆኑ አንችለውም።
በጥቅምት ወር መጨረሻ የዳሬ ሰላም ባለስልጣናት የውሃ እጥረት መፈጠሩን አስታውቀው 5 ሚሊዮን ነዋሪዎች ባሏት የታንዛኒያ ትልቋ ከተማ ውስጥ ውሃ በራሽን ኮታ ማደል ጀምረዋል። ባለስልጣናቱ በተፈጠረው የድርቅ ሁኔታ የከተማው ትልቁ የውሃ ምንጭ የሆነው ሩቭ ወንዝ የሚገኘው ውሃ በቀን ወደ 300 ሚሊዮን ሊትር አጥሯል ይላሉ። ከተማው የሚፈልገው የውሃ መጠን ግን 450 ሚሊዮን ሊትር መሆኑ ተመልክቷል። ተቺዎች የታንዛኒያ ባለስልጣናት ለድርቁ በሚገባ መዘጋጀት ነበረባቸው ይላሉ። ቦኒ ፌስ ጃኮብ የቀድሞ የኡቡንጉ አውራጃ ከንቲባ ናቸው። እንዲህ ይላሉ።
ሲሲ ቱናሰማ ኩሱ ምቡዋ ቪፒ አባው መዛሪዋ ምቺኒ እንቲያው ቆማከ ናፈካይ ፈከይ ምቡዋ።
ይህን የምናሳስበው በዝናብ መጥፋት ነው። ለረጅም ጊዜ ዝናብ የማያገኙት እነዚህ አገሮች ታዲያ እንዴት ቻሉት? እንደ አረብ ኤሚሬት ወይም በሰሃራ በረሃ ያሉ አገሮች መንግስት ለውሃው ዘርፍ ቅድሚያ ለመስጠቱ ይታያል።
የውሃ እጥረቱ በጊዜ የማይፈታ ከሆነ የታንዛኒያን ኢኮኖሚ ሊጎዳ ይችላል። የአገሪቱ ብሔራዊ ስታቲስቲክስ ጽህፈት ቤት ዳሬ ሰላም ከተማ 80% የሚሆኑ የታንዛኒያ የኢንዱስትሪ እንቅስቃሴዎች የሚገኙባት ናት። የአየር ትንበያ ባለሙያዎች የውሃ እጥረቱ የሚያበቃበት ጊዜ ተቃርቧል ይላሉ። ጆሲ ማዋታ በታንዛኒያ ሜትሮሎጂ የአየር ትንበያ ባለሙያ ናቸው። እንዲህ ይላሉ።
አሁን ወደ ታህሳስ ወር እየገባን ስለሆነ ዝናቡ ይጨምራል ብለን ተስፋ እናደርጋለን። ዝናብ የተለያዩ የምጣኔ ሀብት እንቅስቃሴዎችን ያግዛል። ሰዎች ለቤት ውስጥ ፍጆታቸው የዝናብ ውሃ ስለሚጠቀሙ የውሃ እጥረቱም ይቀንሳል።
እስከዚያው ድረስ ባለቻት ውሃ እየተገለገለች ያለችው ኦትማን ዝናብና ዘላቂ የውሃ አቅርቦት ይመለሳል ብላ ተስፋ ማድረጓን ቀጥላለች።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው። አሁን ሳምንታዊው የማክሰኞ ምሽት ቅንብራችን ትምህርት ይቀጥላል። በዛሬው የትምህርት ቅንብራችን ከትምህርት ጥራት ጋር በተያያዘ የተሰናዳ ዘገባ ነው። የዕለቱን ዘገባ ደግሞ ያሰናዳው ሐዋሳ የሚገኘው ዘጋቢያችን ዮናታን ዘብዴዎስ ነው።
ፕሮፌሰር ብራሙ ነጋ የኢትዮጵያ የትምህርት ጥራት በአሳሳቢ ሁኔታ ውስጥ ይገኛል የሚሉትም ይህን ተናገሩት ላለፉት 3 ቀናት በሐዋሳ ዩኒቨርሲቲ በተካሄደ 31ኛው የትምህርት ሚኒስቴር ጉባኤ ላይ በተገኙበት ወቅት ለጋዜጠኞች በሰጡት ማብራሪያ ሲሆን የትምህርት ውድቀት ለማከም 4 አብይ ጉዳዮች ተለይቷል ነው ያሉት። አንደኛው የመምህራን የሙያ ብቃት ማሳደግ ሲሆን፣ ሁለተኛው በትምህርት ዘርፍ አለ ያሉትን የሞራል ውድቀትና ስብራት መጠገን መሆኑን ተናግሯል።
በአጠቃላይ የደረሰብን የሞራል ውድቀትና የሞራል ስብራት ነው። በትምህርት ዘርፉ ዘንድ ተማሪዎች በአቋራጭ በኩረጃ ወይም ፈተና በመስረቅ ወይም በምን እውቀት ሳይዙ ትምህርት ሳይማሩ ማለፍ የሚቻልበት እውቀት ሳይማሩ ዲግሪ ይዘዋል የሚባልበት ሰርቲፊኬት ይዘዋል የሚባልበት ያን ሰርቲፊኬት ደግሞ ይዘው በተለይ ግንኛው ተመልሰው እዛ ትምህርት ዘርፍ ውስጥ በሚገቡበት ጊዜ ሊሆን የሚችለውን ነገር የሚታወቅ ነው። ይሄ ደግሞ በትምህርት ዘርፉ ብቻ ሳይሆን በአጠቃላይ በአገር ደረጃ ነው። ሀብትም በአቋራጭ ትምህርትም በአቋራጭ እውቀትም በአቋራጭ ይገኛል ተብሎ የሚታሰበው ነገር ካልቆመ እንደ አገር የትም አንሄድም።
ከዚህ በተጨማሪ ተበላሽቷል ያሉትን የትምህርት ጥራት ለማስተካከል ትኩረት ከተደረገባቸው ጉዳዮች ውስጥ ፖለቲካና ትምህርትን መለየት እንዲሁም ከፍተኛ ትምህርት ተቋማትን ጨምሮ በአካባቢያዊነት የተጠለፉትን ትምህርት ተቋማትን ነጻ ማድረግ ነው ብሏል። ፕሬዝዳንቶችና መሪዎቻቸው ብቃታቸው ሳይመዘን በብሔርና የአካባቢ ተዋጽኦ የሚሾምባቸው ዩኒቨርሲቲዎች ባሉበት የትምህርት ስርዓት እንዴት ይስተካከላል ሲል ቪኦኤ ላነሳላቸው ጥያቄ ፕሮፌሰር ብርሃኑ
ትምህርት ተቋማትን በተለይም ከፍተኛ ትምህርት ተቋማትን ከፖለቲካ እንጥላቸው ስንል ሰዎች በሜሪታቸው በችሎታቸው በክህሎታቸው የሚያስተምሩበት የሚማሩበት ዩኒቨርሲቲ አስተዳደሩን የሚይዙበት ሁኔታ መፍጠር ማለት ነው። እንዳልከው የውድድር ስርዓት ተጀምሮ ነበር። አንዱ ወይ በትልቁ ይዘን እየተንቀሳቀስን ያለ ነው። ትምህርትን ከፖለቲካ ብቻ ሳይሆን ከአካባቢያዊነት መለየት አለብን። የዩኒቨርሲቲ ፕሬዝዳንት ለመሆን ቅድም እንዳልከው የዲላ ዩኒቨርሲቲ ፕሬዝዳንት ለመሆን የዲላ ልጅ መሆን ካለብህ ዜን ሜሪት አይደለም ጥያቄው፣ የት አካባቢ ልጅ ነህ። አንድ ዩኒቨርሲቲ የለንም በአሁኑ ጊዜ የአካባቢው ሰው ፕሬዝዳንት ያልሆነበት። ይሄ ደግሞ በምንም አይነት በእኩል ውድድር የተገኘ ነው ብሎ ለመናገር አይቻልም። ይሄ ሁላችንም እናውቀዋለን፣ በየዩኒቨርሲቲው ሄደን ተነጋግረንበት። ሶ በዚህም ምክንያት አሁን ኦቶኖሚ ሲመጣ ለሁሉም ዩኒቨርሲቲዎች የላክነው ደብዳቤ አለ። ኦቶኖሚ በሚመጣ ጊዜ በዓለም አቀፍ ደረጃ ውድድር ተደርጎ የሚቀጠርባቸው ዩኒቨርሲቲዎች እንጂ በሌላ መንገድ በምንም መንገድ የዩኒቨርሲቲ አስተዳደር እንትን አይደረግም ብለናል።
ቪኦኤ ያነጋገራቸው የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና አዲሱን የትምህርት ፍኖተ ካርታ በመንደፍ ጭምር የትምህርት ጥራት እንዲረጋገጥ ዩኒቨርሲቲው ጥረት ያደረገ መሆኑን ተናግሯል።
ቅድመ ምረቃ ትምህርትን ከ3 ዓመት ወደ 4 ዓመት እንዲሆን በማድረግ ቤዚክ የምንላቸው ኮርሶች ድሮ እንደነ ሂስትሪ፣ ጂኦግራፊ እና በጣም የተማሪዎችን ጭንቅላት ሊቀርጹ የሚችሉ በመጀመሪያ ዓመት እንዲሰጥ በማድረግ ይኸውና 3 ዓመት ጨርሶ 4ኛ ዓመት ደርሷል። ዘንድሮ ያንን ያጠናቀቁ ተማሪዎች በሚቀጥለው ዓመት ይመረቃሉ እና እነዚህ ተማሪዎችም ሲወጡ ምን ያህል ካሪክለሙን በሙሉ ጨብጠው ወጥተዋል የሚለውን ለማረጋገጥ የመውጫ ፈተና ለመስጠት በዝግጅት ላይ ይገኛል። ይሄ ትምህርት ጥራትን ለማሻሻል የተደረገ ትልቅ አዎንታዊ የሆነ እርምጃ ነው።
የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደጊዮርጊስ በበኩላቸው ተቋማቸው ክህሎትና እውቀታቸውን መሰረት ያደረገ ስርዓት በመከተል ትምህርት ሚኒስቴር ለማምጣት የሚፈልገውን የትምህርት ጥራት እንደሚደግፍ ተናግሯል።
በእውነት በዩኒቨርሲቲ ዴፊኒሽን ዩኒቨርሳል ነን፣ ዓለም አቀፋዊ ነን ብለን የምናስብ ከሆነ ከዚህ ልክፍት መውጣት አማራጭ የሌለው ግዴታ ነው። አካባቢ ላይም ጎበዝ የሆነ ተቋሙን የሚጠቅም አካባቢውን የሚጠቅም አገሩን የሚጠቅም መቀመጥ አለበት። ከሌላ ቦታ መጥቶ መቀመጥ መቻል አለበት። እንደ ኢትዮጵያ ውስጥ እኮ ከጀርመን መጥቶ ፕሬዝዳንቶች ሆነዋል፣ ከኮሪያ መጥቶ ፕሬዝዳንት ሆነዋል።
የ12ኛ ክፍል ተማሪዎችን በከፍተኛ ትምህርት ተቋማት መፈተን፣ የተመራቂ ተማሪዎችን የመውጫ ፈተና ማዘጋጀት፣ ዩኒቨርሲቲዎችን ራስ ገዝ ማድረግ፣ የመንግስት ትምህርት ቤቶችን ደረጃ ማሻሻል፣ ልዩ አዳሪ ትምህርት ቤቶችን መገንባትና የግል ትምህርት ቤቶች አነስተኛ ገቢ ያላቸውን ቤተሰብ ጎበዝ ልጆችን አወዳድረው በነጻ እንዲያስተምሩ ማድረግ የተጀመሩ የትምህርት ጥራት ማስጠበቂያ ስራዎች መሆናቸውም ተገልጧል። የትምህርት ጥራት የሚረጋገጠው ግን በእነዚህ ብቻ እንዳልሆነ ብዙ መከራከር ሀሳቦች ይቀርባሉ። ፕሮፌሰር ጣሰው ወልደሃና ይህንን ብሏል።
የማዋለ ህጻናት ጀምሮ አንደኛ ደረጃ ሁለተኛ ደረጃ ላይ በተግባር ለማዋል እንቅስቃሴ ጀምሯል። አብረው የጀመሩት ትራ ነው እንደ እኔ ወደ ዩኒቨርሲቲ ስላተኮርኩ እንጂ ጀምሯል። ለምሳሌ አሁን የቅድመ መደበኛ ትምህርት ቤት ድሮ ለግል ሴክተሩ የተተወ ነበረ እና የሀብታም ልጆች ብቻ የሚማሩበት የድሃ ልጆች የቅድመ መደበኛ ትምህርት አክሰስ አልነበራቸውም። እርግጥ የተወሰነ ዜሮ ክላስ የሚል ነበር ዘንድሮ። አሁን ግን ቢያንስ ህጻናት ማንኛውም ህጻናት በመንግስትም ሆነ በግል ትምህርት ቤት ሁለት ዓመት የቅድመ መደበኛ ትምህርት ቤት ያገኛል። ለዚህም መንግስት ከፍተኛ ድጋፍ ያደርጋል። ይሄ ትልቅ ለትምህርት ጥራት ትልቅ አዎንታ ያለው ነው።
የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ሲያክሉ የኢትዮጵያን ትምህርት ከገባበት ፈተና ማውጣት የተማሪዎችን ህይወት የማሻሻል ጥያቄ ብቻ ሳይሆን የሀገሪቱን የሉና ጥያቄ መመለስ ነው ይላሉም።
ሌላው ህይወታችንን የሚወስንልን ሁኔታ ውስጥ ነው የምንገባው ወይንስ የራሳችንን እጣ ፈንታ የምንወስን አገር ነው የምንሆነው የሚለው ጥያቄ ነው ባላንስ ላይ ያለው። ያንን ለማድረግ ልጆቻችንን የምናስተምረው ትምህርት ለዛ የሚያበቃቸው የኢትዮጵያን የወደፊት ህልውና አስጠብቀው መሄድ የሚችሉ ልጆች የማድረግ ሰፊ የጋራ ኃላፊነት ነው ያለብን።
በኮቪድ-19ና በሀገሪቱ የፖለቲካ ሁኔታ ተነሳ ከአራት ዓመታት በኋላ ለመጀመሪያ ጊዜ በተደረገው 31ኛው የትምህርት ጉባኤ የ2014 ዓ.ም የፈተና አሰጣጥ በትምህርት ስርዓቱ ላይ ያለውን የጥራት ችግር ለመፍታት ልምድ የተወሰደበትና የሚያጋጥሙ ፈተናዎችን ወደ አቅም ለመቀየር እድል የፈጠረ እንደነበረም ተገምግሟል። በእነዚህ ዓመታት የትምህርት ማሻሻያ ስራዎች ቢሰሩም በሰሜኑ ጦርነትና በፖለቲካ ቀውስ ምክንያት ትምህርታቸውን መማር ያልቻሉ በአስር ሺዎች የሚቆጠሩ ተማሪዎችና 1335 ትምህርት ቤቶች መውደማቸው በጉባኤው ላይ የተመላከተ ሲሆን የተሻለ ትምህርት ቤቶችን በቦታቸው ለመገንባት እንቅስቃሴ መጀመሩን ትምህርት ሚኒስትሩ ተናግሯል። በአሁኑ ወቅት ከቅድመ አንደኛ ክፍል አንስቶ በኢትዮጵያም ከ30.4 ሚሊዮን በላይ ተማሪዎች ትምህርታቸውን በመከታተል ላይ መሆናቸው ተገልጧል። የአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ከሳምንታዊው የትምህርት መሰናዶ አሁን ደግሞ ወደ ንግድና ምጣኔ ሀብት ነው የምናልፈው። በዛሬው የንግድና ምጣኔ ሀብት ዝግጅታችን ኢትዮጵያ የስንዴ ፍላጎቷ በአገር ውስጥ ምርት ከመሸፈን አልፎ ለውጭ ገበያ ለማቅረብ ሰፊ የመኸርና የመስኖ ልማት እያካሄደች ጥራት ያለውና ደረጃውን የጠበቀ ስንዴ ወደ ውጭ ለመላክ ዝግጅት እያደረገች መሆኑን እየገለጸች ትገኛለች። ደረጀ ደስታ በዚህ ዙሪያ የንግድና ምጣኔ ሀብት ባለሙያዎችን አነጋግሮ ተከታዩን አሰናድቷል።
ባለፈው መስከረም 6/2015 ዓ.ም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተያዘው የኢትዮጵያ አዲስ ዓመት ስንዴን ለውጭ ገበያ ለማቅረብ ወደ ያዝነው ግብ ቀርበናል ሲሉ መናገራቸውን የመንግስት መገናኛ ብዙሃን ዘግበዋል። ለበርካታ ዓመታት በአለማያ ዩኒቨርሲቲ በመምህርነት ያገለገሉትና አሁን በአዲስ አበባ ዩኒቨርሲቲ የመሬትና ውሃ ሀብት ማዕከል ውስጥ እየሰሩ መሆናቸውን የነገሩን የምጣኔ ሀብት ባለሙያ ዶክተር ፍቃዱ ገላው ስለሚባለው የስንዴ ምርት አሃዝ ጥርጣሬ ያላቸው መሆኑን ይናገራሉ።
አጠቃላይ አሁን በስንዴ ላይ እየተባለ ያለው ነገር ለእኔ ሲገሩ ትንሽ ተጋኖብኛል። አሁን እየተመረተ ነው የተባለው እንትን አይታያል። የመጋነን ሁኔታ ሳይታያል
የተጋነነ ነው የተጋነነውበት ፈርሶ
የ2020 አገሪቱ ውስጥ በኢሪጌሽን የተመረተውን ስንዴ የሲኤስኤን መረጃ ብታየው 120,000-130,000 ሄክታር አካባቢ ነው። በዚህ አመት ይመረታል የተባለው 1.3 ሚሊዮን ሄክታር ነው። እና ይሄ ሁሉ የ1000% እድገት እንዴት በአንድ አመት ይቻላል? ምን ዝግጅት ተደርጎ ነው? ሰፋፊ የኢሪጌሽን እንትኖች በዚህን ያህል እጥፍ ከተስፋፉ ብቻ ነው ይሄ ነገር ተግባራዊ ማድረግ የሚቻለው። እና
የመስኖ ማለት ሆኖ
በመስኖ በዚህ አመት እናመርታለን የተባለው 1.3 ሚሊዮን ሄክታር ነው። ግን የ2020 በመስኖ የተመረተውን ጠቅላላ መሬት በስንዴ የተሸፈነውን ስታየው ግን 120,000-130,000 አካባቢ ነው። ጠቅላላ በመስኖ እየለማ ያለውን ብትሄድ ብዙም ወደዛም አይቀራርም። እና ይህን ያህል በአንዴ 1.3 ሚሊዮን ማሳደግ የተቻለው የትኛው የመስኖ ማስፋፊያ ስራ ተሰርቶ ነው በአንድ አመትና በሁለት አመት ጊዜ ውስጥ? እና ትንሽ ፕሮፓጋንዳ የገዛው ይመስላል።
ዶክተር ፈቃደ ስንዴውን ወደ ውጭ በመላክ የውጭ ምንዛሪ ማግኘቱ እንደማንኛውም የውጭ ንግድ ምርት የውጭ ምንዛሪ ስለሚያመጣ ይጠቅማል። ይሁን እንጂ ወደ ውጭ የሚላከው የስንዴ ምርት አገር ውስጥ ካለው የስንዴ ዋጋ በተሻለ ዋጋ ነው የሚላከው ወይስ መንግስት የተገኘችውንም የውጭ ምንዛሪ ለማግኘት የገበያ ዋጋ ድጎማ አድርጎ ነው የሚልከው? ያ ከሆነ ደግሞ አዋጭነቱ ምን ያህል ነው ይሉና አያይዘውም አሁን ያለውን ፖሊሲ ይጠይቃሉ።
አሁን ያለው የኤክስቼንጅ ሬት ፖሊሲም የአግሪካልቸራል እና ኤክስፖርት የሚያበረታታ ሁኔታ ላይ አይደለም። ምክንያቱም ብላክ ማርኬት ላይ $1 መቶ ብር አካባቢ ነው። ኦፊሻል ኤክስቼንጅ ሬቱ ግን 52 ብር ምናምን አካባቢ ነው። ይህን ያህል ጋፕ አለ ማለት ይህን ያህል በብላክ ማርኬት ወይም ፓራራል ማርኬት የምንለው እና በኦፊሻል ኤክስቼንጅ ሬት ያለው ጋፕ እንደዚህ ከፍተኛ ነው ማለት የአግሪካልቸሩን ሴክተር በዛ ልክ ታክስ እያረከው ነው፣ ዲስከሬጅ እያረከው ነው ማለት ነው። እና እንደዚህ አይነት ፖሊሲ ይዘህ በአንድ በኩል ደግሞ ስንዴ ኤክስፖርት ለማድረግ መነሳሳቱ ብዙም አዋጭ መስሎ አይታየኝም።
ኢትዮጵያ ስንዴ ስላመረተች በምግብ ዋስትና ራሷን ትችላለች የሚለው አባባል ትክክል አይደለም የሚሉት ደግሞ ዶክተር ጉቱ ቴሶ የኦሮሚያ ምጣኔ ሀብት ባለሙያዎች ፕሬዝደንት ናቸው። ኢትዮጵያ ትልቅ የምግብ ዋስትና ችግር ውስጥ መሆኗን የገለጹት ዶክተር ቴሶ የምግብ ዋስትና ሲባል ምን እንደሆነ በማስረዳት ይጀምራሉ።
የምግብ ዋስትና ደግሞ ዘርፈ ብዙ ነገር ነው የሚመለከተው። ምግብ ዋስትና ብለን ስናወራ ማምረት አለ፣ አቅርቦት አለ፣ ያጠቃቀም አለ። ምናልባት እንደና ኤፍኤኦ እነዚህ የዓለም የምግብ ድርጅት ዴፊኒሽን ምግብ ዋስትና ብለን ስናወራ በቂ ለሰው ልጅ ሰውነት በቂ የሆነ ኒውትሪሽን የሚሰጥ ምግብ በቀጣይነት ኦነ ሰስቴነብል ቤዝ ማግኘት መቻል አለበት ነው። ስለዚህ access to sufficient nutritious food for unhealthy and active life ነው የሚለው በደንብ አስተውሽው ከሆነ የምግብ ዋስትና ዲፊኒሽኑ ማለት ነው።
የምግብ ዋስትና ሲባል የስንዴ ምርት ዋስትና ማለት አይደለም ይላሉ ዶክተር ጉቱ።
እንግዲህ ያ ሲባል ለምግብ ዋስትናችን ብዙ ነገሮችን መመልከት መቻል አለብን ማለት ነው። ስንዴ ብቻ የኢትዮጵያን የምግብ ዋስትና ደረጃ ማረጋገጥ አይችልም። የስንዴን ዋስትና ልናረጋግጥ እንችላለን፣ የስንዴ ምርት ወይም አቅርቦትን ዋስትና ልናረጋግጥ እንችል ይሆናል እንጂ የምግብ ዋስትናን በስንዴ ምርት ብቻ በኢትዮጵያ ደረጃ ማሳካት አይቻልም የሚለው ነገር በመጀመሪያ ድረስ ለኢትዮጵያ የመጀመሪያ ነገሯ የምግብ ዋስትና ነው። የምግብ ዋስትና ስናወራ ዳይቨር ምንድነው? ዳይቨርሲቲ ነው። የተለያዩ ምግብ ነው የሚያስፈልገን። ካርቦሃይድሬት የሚሰጥ ያስፈልገናል። ምንድነው? ፕሮቲን የሚሰጥ ያስፈልገናል። ሌሎች ንጥረ ነገሮችን የሚሰጡን እነሱ ደግሞ ከተለያየ እህል፣ ከተለያየ ምርትና ከተለያየ ምግብ የሚገኝ ናቸው። ስለዚህ ያን ከማድረግ አንጻር ሳናሰካ ስንዴ ብቻ በገፍ ተመርቶ ኢትዮጵያ ስንዴ ወደ ውጭ ሀገር የላከች ሀገር ለመባል እያደረገን የሆነ እንደሆነ ግቡን ይመታል ወይ የሚለው ጥያቄ ውስጥ ይገባል ነው።
ከስንዴ በላይ የውጭ ምንዛሬ ሊያመጡ የሚገባቸው ሰብሎች ምትክ ስንዴ ብቻ እንዲዘራ ተደርጓል በማለትም ይተቻሉ ዶክተር ጉቱ።
ሁሉም የእርሻ መሬቶች ወይም አብዛኛው እርሻ መሬቶች ስንዴ እንዲያርሱ ነው የተደረገው በኢትዮጵያ ደረጃ ማለት ነው። ለአትክልትና ፍራፍሬ የሚሆኑ ከስንዴ ዋጋ እጥፍ ገቢ ሊያመጡ የሚችሉት ምርቶች እንዳይመረቱና በስንዴ ላይ ትኩረት እንዲደረግ ተደረገበታል። ያን ለማየት ብዙ ርቀት ሳንሄድ በዚህ በስምጥ ሻለቆ እንደነ ባቱ አካባቢ ወደ ሻሸመኔ መሄጃ ወደ ከሞጆ ጀምሮ ያሉትን አካባቢዎች ያሉትን ምርቶች ለቬጅቴብል ሰጣማው ተስማሚ የሆኑት ቦታ ላይ አብዛኛው ስንዴ እንዲቀየር የተደረገበት ነው። ያ ማለት ነው ከሌሎቹ ምርት ይልቅ ስንዴን ከልክ በላይ አመርተናል ማለት ነው። ስንዴን ከልክ በላይ ካመረተ ምንም መፍትሄ የለንም። ስንዴው እዚህ ተቀምጦ ይበላሽ ሌላ ነገር ነው። ስንዴ ወደ ውጭ ሀገር መላክ ካለበት ወደ ውጭ ሀገር ይላካል ነው።
የተከበራችሁ አድማጮች፣ የባለሙያዎቹ አስተያየት አልተጠናቀቀም፣ ሰዓታችን ተጠናቋል። ሙሉን በቅዳሜና እሁድ መሰናዷችን ላይ እናስደምጣችኋለን። በተጨማሪም በዌብሳይታችን ላይ ታገኙታላችሁ። ለዛሬ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ደህና እደሩ።
¶¶